ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 26 2016 ዓመተ ምህረት ዝግጅታችን ጀመረ። ከሶማሌላንድ ጋር የተደረሰውን የመግባቢያ ስምምነት በተመለከተ ለተሰጡ መግለጫዎችና አስተያየቶች ኢትዮጵያ ምላሽ ሰጠች። በአርባ ምንጭ ዙሪያ ልዩ ልዩ ጥያቄ የሚያቀርቡ ነዋሪዎችና የጸጥታ አካላት መካከል በተከሰተ ግጭት 7 ሰዎች መገደላቸውን ነዋሪዎች አስታወቁ።
ሽንኩርት ከ60 ብር ተነስቶ 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ ማመት ባል 150 ብሉም ሰው ይገዛል፣ ምንም ማድረግ አይችልም። ግን ይሄንን ለማውረድ በየጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎችን አግኝቶ አሁን ይራስ አጋጣሚ ነው ይሄ ለኔ።
በኢትዮጵያ የክርስትና እምነት ተከታዮች በመጪው እሁድ የሚያከብሩትን የገና በዓል አስመልክቶ ከተጠናቀሩ ዘገባዎች የተቀነጨበው ነው የሰማችሁት። ዝርዝሩን ከአብይ ርዕስ በኋላ እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገብ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጂት ታየናት። ዝግጅታችን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ ልሰዳችሁ።
በድጋሚ እንደምናመሻችሁ። ኢትዮጵያ በሶማሊላንድ ጉዳይ መልስ ሰጠች። ሱዳን የኬንያ አምባሳደሯን ጠራች። ብሊንከን ወደ መካከለኛው ምስራቅ ተመለሱ የሚሉት ይገኙበታል። ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያና ሶማሊላንድ በደረሱበት የመግባቢያ ሰነድ ስምምነት ላይ የተሰጡ ያሉ መግለጫዎችና አስተያየቶች ያልተጠበቀናቸው አይደሉም ሲሉ የብሔራዊ ደህንነት አማካሪ ሚኒስትሩ ሬድዋን ሁሴን ዛሬ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። መግለጫዎቹን በተለያየ መልክ እንደሚመለከቱ የጠቀሱት አምባሳደር ሬድዋን በመጀመሪያ ደረጃ ኢትዮጵያ በልማቷ ከቀጠለችና ከዓለም አቀፍ መድረክ ጋር የሚያገናኛትን የባህር በር ካገኘች በሁለት እግሯ ልትቆም ትችላለች የሚል ስጋት አላቸው ያሏቸው አካላት እሳትና ነዳጅ ሲያቀብሉ አይተናል ብለዋል። በሌላ በኩል በቀጠናው ተጨማሪ ውጥረት ሊፈጠር ይችላል በሚል ስጋት ወደ ግጭት እንዳታመሩ የሚል ምክር የለገሱ እንዲሁም ሁኔታውን በልኩ የሚገነዘቡና አዲስ ነገር እንደሌለ አይተው የተውም አሉ ሲሉ አክለዋል። የሆነው ነገር የገመትነው ቢሆንም የራሳችን የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናልም ያሉት ሬድዋን ኢትዮጵያ ራሷ የምትቆጣጠረውና የምታለማው የባህር በር መኖሩ ለሀገሪቱ ደህንነትና የንግድ እንቅስቃሴ ትልቅ ሚና እንደሚኖረው አብራርተዋል። ለሶማሊላንድ ይሰጣል ስለተባለው እቁናም የተናገሩት አምባሳደር ሬድዋን የመግባቢያ ሰነዱ ጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ስንረከብና ሂደቱ ሲቋጭ እነሱ እቁና ለማግኘት የሚያደርጉን ጥረት በተመለከተ ኢትዮጵያ አቋም የምትወስድበት ደረጃ ላይ እንደርሳለን የሚሉ አመላካች ነገሮች ናቸው ያሉት ብለዋል። ስለዚህ ስምምነቱን አልተረከብንም፣ መስማማት እንዳለብን ግን ተስማምተናል፣ እርሱን ደግሞ በመግባቢያ ሰነድ ፈርመናል ብለዋል። በአነጋጋሪነቱ የሚሰጡ አስተያየቶችና መግለጫዎች የቀጠሉ ሲሆን የሶማሊላንድ ቅኝ ገዢ የነበረችው ብሪታንያ ውጥረቶች እንዲረግቡ ጠይቃለች። የእንግሊዝ ኤምባሲ ከሞቃዲሾ ኤክስ ላይ ባወጣው መልእክት የሶማሊያ ፌዴራል ሪፐብሊክ ሉዓላዊነትና የግዛት ጥብቅነትን እንደምናከብር በድጋሚ እናረጋግጣለን ብሏል። አድማጮች፣ የዚህ ዝርዝር በአብይ ርዕስ ይቀርባል። ሱዳን የኬንያ ፕሬዝዳንት ዊሊያም ሩቶ ከፈጥኖ ደራሹ ጦር አዛዥ መሐመድ ሐምዳን ደጋሎ ጋር ያደረጉትን ንግግር በመቃወም ናይሮቢ የሚገኙትን አምባሳደሯን ጠራች። ካለፈው ሚያዝያ ጀምሮ በአብደል ፈታ አልብርሃን ከመመራው መደበኛ ጦር ጋር ጦርነት ውስጥ የገቡት ደጋሎ በግጭት ውስጥ የመጀመሪያቸው የሆነውን ጉብኝታቸውን በምስራቅ አፍሪካ አገሮች አካሂደዋል። ቀደም ሲል ዩጋንዳ፣ ኢትዮጵያና ጅቡቲ እንዲሁም ኬንያን የጎበኙት ደጋሎ በአሁኑ ወቅት ደቡብ አፍሪካ ይገኛሉ ሲል AFP በትናንት ሐሙስ ዘገባው አመልክቷል። በቅርብ ወራት ውስጥ አንዳንድ ይዞታቸውን በፈጥኖ ደራሹ ጦር አጥተዋል የተባሉት አልብርሃን በጉብኝቱ ያልተደሰቱ ሲሆን ደጋሎ ዓለም አቀፍ ዕውቅና እንዳያገኙ ፍላጎት እንዳላቸው ዘገባው አመልክቷል። በሱና ዜና አገልግሎት የወጣው የሱዳን ተጠባባቂዎች ጉዳይ ሚኒስትር አሊ አልሳዲቅ መግለጫ አምባሳደሩ የተጠሩት የኬንያ መንግስት ለአማጺ ሚሊሻው መሪ ያደረገውን ይፋዊ አቀባበል በመቃወም ማብራሪያ እንዲሰጡ ነው ብሏል። ግጭቱን ለመሸምገል የምትሻው ኬንያ ከዳጋሎ ጋር የግንኙነት መስመሮችን ሁሉ ክፍት በማድረጓ በአልብርሃንና በናይሮቢ መንግስት መካከል ያለው ግንኙነት ለወራት ሻክሮ መቆየቱ ተነግሯል። በሁለቱ ጀነራሎች መካከል ሱዳን ውስጥ በተፈጠረው የሀገር ውስጥ ግጭት በጥንቃቄ በተወሰደ ግምት ከ12190 በላይ ሰዎች መገደላቸው ተመልክቷል። የቡርሃን አስተዳደር እንደ ሱዳን መንግስት መግለጫዎችን ማውጣቱን ቢቀጥልም የዳጋሎ ፈጥኖ ደራሽ ኃይሎች የካርቱም ጎዳናዎችን እንዲሁም ሁሉንም የዳርፉር መንገዶችና ለሱዳን የዳቦ ቅርጫት ናት የምትባለውን አብዛኛውን የአልጀዚራ ማዕከላዊ ግዛት እንደሚቆጣጠሩ ተነግሯል። በሁለቱ የሱዳን ጀነራሎች መካከል የተካረረው ጥላቻ በማየሉ ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች መገታታቸው ተገልጿል። በሌላም በኩል በተባበሩት መንግስታት ሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርቲን ግሪፍትስ 9 ወራት የፈጀው የሱዳን ጦርነት አገሪቱን በየቀኑ ወደ ከፋ መቀመቅ እየከተታት ነው ማለታቸውን የመንግስታቱ ድርጅት ቃል አቀባይ ትናንት ሐሙስ ኒውዮርክ ውስጥ ለጋዜጠኞች በሰጡት መግለጫ ተናግረዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ትሬምሌ ትናንት ታህሳስ 26 በሰጡት መግለጫ በዚህ ዓመት ሱዳን ውስጥ ወደ 25 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ይሁን እንጂ ግን እየተባባሰ የመጣው ግጭት አብዛኞቹን ከአቅማችን በላይ እያደረጋቸው ነው ብለዋል። ግሪፍትስ በግጭት ውስጥ ያሉ ወገኖች ሰላማዊ ሰዎች ደህንነት እንዲጠብቁ፣ ሰብአዊ አገልግሎት ተደራሽነት እንዲኖርና ጦርነቱን በአስቸኳይ እንዲያቆሙ ጠይቀዋል ሲሉም ቃል አቀባዩ ተናግረዋል። እንደ አውሮፓ አቆጣጠር በ2024 ዓለም አቀፉ ማህበረሰብ በተለይ በሱዳን ግጭት ውስጥ ባሉ አካላት ላይ ተጽዕኖ የሚያሳድሩ ጦርነቱን ለማስቆምና በሚሊየን የሚቆጠሩ ሲቪሎችን ለመርዳት የታሰቡ ሰብአዊ ተግባራትን ለመጠበቅ ቆራጥና አፋጣኝ እርምጃ መውሰድ አለባቸው ሲሉ ግሪፍቲስት መጠየቃቸው በቃል አቀባዩ መግለጫ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱ ወደ ሌሎችም አካባቢዎች እየተዛመተ ነው የሚል ስጋት ባየለበት ሁኔታ ውስጥ እስራኤልን ጨምሮ በርካታ ሀገራትን ለመጎብኘት ትናንት ሐሙስ ወደ መካከለኛው ምስራቅ አመርተዋል። ባለፈው ማክሰኞ በቤይሩት የሐማስ ምክትል ኃላፊ አልአሮሪ ከተገደሉ በኋላ በእስራኤልና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ውጥረት ነግሷል። ግጭቱ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋትም ፈጥሯል። እስራኤል ግድያውን መፈጸሟን አላመነችም ወይም አላስተባበለችም። የቪኦኤ ሲንዲሴን ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
ብሊንከን ወደ እስራኤል የተመለሱት በእስራኤልና በሐማስ መካከል ያለው ጦርነት 3 ወር ሊሞላው ትንሽ ሲቀረው ነው። ሐማስ እስራኤል ላይ እንደ አውሮፓውያን አቆጣጠር ጥቅምት 7 ድንገት ጥቃት በማድረስ 1200 እስራኤላውያንን ከገደለ በኋላ ይሄኛው የብሊንከን አራተኛው ጉብኝት መሆኑ ነው። የውጭ ጉዳይ ሚኒስትር ቃል አቀባዩ ማቲው ሚለር የውጭ ጉዳይ ሚኒስትሩ በሚቀጥለው ሳምንት ውስጥ ቱርክን፣ ግሪክን፣ ዮርዳኖስን፣ ካታርን፣ የተባበሩት አረብ ኤምሬቶችን፣ ሳውዲ አረቢያን፣ እስራኤልን፣ ዌስት ባንክና ግብጽን ይጎበኛሉ። ከየሀገራቱ የውጭ ጉዳይ ሚኒስትሮችና ከሌሎች ጋርም ይወያያሉ ሲሉ ትናንት ሐሙስ ተናግረዋል። ባለፈው ማክሰኞ በቤይሩት የሐማስ ምክትል ኃላፊ ሳሌህ አልአሮሬይ ከተገደሉ በኋላ በእስራኤልና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ውጥረት ነግሷል። ግጭቱ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋትም ፈጥሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ብሊንከን ይህንን ውጥረት ለማርገብ ይሰራሉ ይላሉ።
He will focus on, as he has consistently since October 7th, እንደ አውሮፓን አቆጣጠር ከጥቅምት 7 ቀን ጀምረው ያለማቋረጥ ያደርጉ እንደነበር ሁሉ አሁንም ትኩረታቸውን ግጭቱ እንዳይስፋፋ መከላከል ላይ አድርገው ይሰራሉ። ግጭቱ እንዳይቀጣጠል ለመከላከል ወገኖቹ በክልሉ ያላቸውን ተደማጭነት እንዲልጠቀሙበት ይችላሉ የሚለውን ጨምሮ ምን ማድረግ እንደሚችሉ ይወያያሉ። የግጭት ከጋዛ አልፎ ቢዛመት ለእስራኤል ለአካባቢው ሁሉ ዓለም አይጠቅምም።
እስራኤል እንደ አውሮፓውያን አቆጣጠር ከጥቅምት 7ቱ ጥቃት በኋላ የሐማስ መሪዎችን ለማጥፋት የዛተች ሲሆን በሰሜን ድንበሯ ሊባኖስ በኩል ያለው ጦሯ በተጠንቀቅ እንዲቆም አዛለች። ጦርነቱ ከተጀመረ ጊዜ አንስቶ ከ22000 በላይ ፍልስጤማውያን ጋዛ ውስጥ በእስራኤል ተገድለዋል። ፕሬዚደንት ባይደን የሐማስ ጥቃትን ተከትሎ እስራኤል ራስዋን የመከላከል መብት እንዳላት በመግለጽ በሰጡት ድጋፍ ጠንካራ ተቃውሞና ትችት ቀርቦባቸዋል። የፖለቲካ ጠበብት እስራኤል ጦርነቱን በመትመራበት መንገድ ላይ የባይደንም ሆነ የብሊንከን ተጽኖ የማሳደር አቅም ተስፋ ያለው አይደለም ይላሉ። ከነዚህ መካከል የመካከለኛው ምስራቅ ፖሊሲ ተቋም ምክትል ፕሬዚደንት ብራያን ካቱሊስ አንዱ ናቸው።
There's this myth that the United States has some magic button or lever that if we
እንደ መስለኝ ዩናይትድ ስቴትስን የናስማታ ያቅም ያላት አድርጎ የማየት የተሳሳተ አመለካከት አለ። የተወሰኑ የጦር መሳሪያዎች መላክ ብታቆም ወይም አንዳንዶቹ ሴናተሮች እንዳሉት እስራኤል ራሷን ለመከላከል ለምታደርገው ጥረት የገንዘብ ድጋፍ ማድረግ ቢቆም እስራኤል የተረቀኑባት ስጋቶች በተለየ መንገድ ታያቸዋለች የሚል የተሳሳተ አስተያየት ያለ ይመስለኛል።
በጋዛና በዌስት ባንክ ውስጥ ያሉ ሲቪሎችን መጠበቅና መርዳት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን የእስራኤል ጉብኝት ቀዳሚውን ስፍራ የሚይዙ መሆናቸው ተነግሯል።
የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ መንግስታቸው ፍልሰተኞችን በመቆጣጠር ረገድ ደካማ አፈጻጸም ማሳየቱን ፖሊሲውም አለመስራቱን ተናገሩ። ሜሎኒ በተለያዩ አብይ ጉዳዮች ላይ ትናንት አሙስ በሰጡት ጋዜጣዊ መግለጫ በመንግስታቸው ፍልሰተኞች ፖሊሲ ውስጥ ያሉትን ተግዳሮቶችና ድክመቶች አጉልተው በማውጣት የመፍትሄ ሐሳቦች ናቸው ያሏቸውንም አብራርተዋል። በእርዳታ ብቻ ከመተማመን የፍልሰተኞች ምንጭ ለመክታት ከአፍሪካ ሀገራት ጋር ለተጠናከረ አጋርነት ኢንቨስት ማድረግ እንደሚያስፈልግ ጠቅላይ ሚኒስትሯ ለአውሮፓ አጋሮቻቸው ተናግረዋል። ሜሎኒ በቅርቡ የአውሮፓ ህብረት የፍልሰትና የጥገኝነት ስምምነት ማድረጉ ለጣሊያንና ለሌሎች ጥገኝነት ተቀባይ ሀገራት መጠነኛ መሻሻሎችን ቢያመጣም እየጨመረ ለመጣው የፍልሰተኞች ችግር ግን ሁሉን አቀፍ መፍትሄ ይጎድለዋል ብለዋል። ህጋዊ ስደት መንገዶችን አስፈላጊነት ለማሳየት ወደ አውሮፓ ለመሰደድ ብቁ የሆኑ ግለሰቦችን ሁኔታ የሚገመግሙ ቦታዎች እዚያው አፍሪካ ውስጥ እንዲመሰረቱ ሜሎኒ ሐሳብ አቅርበዋል። እንደ አውሮፓ አቆጣጠር በ2023 ወደ ጣሊያን የገቡ ፍልሰተኞች ካለፈው አመት ጋር ሲነጻጸር የ50% ጭማሪ ማሳየቱን መረጃዎችን የተከሰው አሶሲየትድ ፕሬስ ዘግቧል። ፍልሰትን ለማስቆም ቃል ገብተው ለተመረጡት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትልቅ ፈተና ነው ተብሏል። በመጨረሻም ሴኔተር ግራሃም እስራኤል ውስጥ ከኔታንያሁ ጋር ተወያዩ። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባል ሪፐብሊካኑ ሴኔተር ሊንዚ ግራሃም ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትናንት አሙስ በቴል አቪቭ ተገናኝተው መክረዋል። ከስብሰባው በኋላም ግራሃምና ኔታንያሁ ለመገናኛ ብዙሃን መግለጫ የሰጡ ሲሆን ሴናተር ግራሃም ዩናይትድ ስቴትስ ለእስራኤል ያላትን ድጋፍ አረጋግጠዋል። ግራሃም በንግግራቸው በዚህ ክልል ለሀገራችሁ መረጋጋት ለማምጣት አሁን የበለጠ ቁርጠኛ ነኝ ምክንያቱም የኢራን አላማ ከአረቡ ዓለም ጋር ለመቀራረብ የምታደርጉትን ጥረት ማጥፋት ነው በያስባለው ብለዋል። የዩናይትድ ስቴትስ ሴኔተር እንደሮ በአቆጣጠር ጥቅምት 7 2023 የሐማስ ታጣቂዎች በእስራኤል ላይ ባደረሱት ጥቃት የደረሰውን ውድመት ባዩበት በከፋር አዝ ኪቡዝ ዙሪያ በመገኘት ተመልክተዋል። ሪፐብሊካኑ ግራም የኢራን አስከፊ ግጭት ውን ለማድረግ እንዲሁም በእስራኤልና በአረቡ ዓለም መካከል እርቅ ለመፍጠር ከባይደን አስተዳደር ጋር በጋራ ለመስራት ቁርጠኛ መሆናቸውን ተናግረዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 26 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ዕለቱ የአብይ ርዕስ ዘገባ እንለፍ። የሶማሌላንድ ለሀገር እውቅና ጉዳይ ኢትዮጵያ በባህር በር የሚያስገኝናትን መሬት ከተረከበች በኋላ የሚታይ መሆኑን አምባሳደር ሬድዋን ገለጹ። ብሪታንያ በበኩሏ በመግባቢያ ስምምነቱ ምክንያት የተፈጠረው ውጥረት እንዲረግብ ጠይቃለች። ስምምነቱን ተከትሎ የተሰጡ መግለጫዎችና አስተያየቶች ያልተጠበቅናቸው አይደሉም ሲሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ተናግረዋል። ኬኔዲ አባተ ዝርዝር አለው።
በአነጋጋሪነቱ በቀጠለው የኢትዮጵያና የሶማሊላንድ የመግባቢያ ሰነድ ስምምነት ላይ የሚሰጡ አስተያየቶችና መግለጫዎች ሲቀጥሉ የሶማሊላንድ ቀኝ ገዢ የነበረችው ብሪታንያም ከስምምነቱ ጋር በተያያዘ በአፍሪካ ቀንድ የተባባሰ የመጣው ውጥረት እንዲረግብ ጠይቃለች። ሞቃዲሾ የሚገኘው በሶማሊያ የእንግሊዝ ኤምባሲ በኤክስ ገጹ ላይ ባስተላለፈው መልእክት በአፍሪካ ቀንድ የተባባሰ ያለው ውጥረት ዩናይትድ ኪንግደምን አሳስቧታል ብሏል። የሶማሊያ ፌደራል ሪፐብሊክን ሉዓላዊነትና ግዛታዊ አሃድነት እንደምናከብር በድጋሚ እናረጋግጣለን ያለው ኤምባሲው ችግሮችን በሰላማዊ መንገድ ለመፍታት ውይይት እንዲደረግም ጥሪ ማቅረቡን አጃንስ ፍራንስ ፕሬስ ዘግቧል። ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነት መከበር አለበት ይላሉ መግለጫ ከሰጡ የዓለም አቀፍ ማህበረሰብ አካላት መካከል ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የእስላማዊ ትብብር ድርጅት እና የአረብ ሊግ ይገኛሉ። ኢትዮጵያውያንን ጨምሮ የተለያዩ ተጽዕኖ ፈጣሪ ግለሰቦችና ድርጅቶች ዎችም አስተያየት በመስጠት ላይ ናቸው። ከተለያዩ አካላትና አቅጣጫዎች እየተሰጡ ላሉት አስተያየቶች ለሚንጸባረቁት ስጋቶችና ለሚተላለፉት መልእክቶች የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ከሀገሪቱ ብሔራዊ ቴሌቪዥን ኢቲቪ ጋር ዛሬ ቃለ ምልልስ ሲያደርጉ መልስ ሰጥተዋል። መግለጫዎቹና አስተያየቶቹ ያልተጠበቅናቸው አይደሉም ብለው የሚመለከቷቸው ግን በተለያዩ መልኮች እንደሆነ ተናግረዋል።
ኢትዮጵያ በእግሯ እንዳትቆም ሲያሰሩ ያሉ ከውስጥም ሲበረብሩን ከውጭም ሲያሰሩብን ያሉ ሮጠው እሳቱንም ነዳጁንም ለማቀበል የሮጡ አይተናል። ሁኔታውን በልኩ የሚገነዘቡና አዲስ ነገር እንዳይደለ ተገንዘበው ደግሞ የተውም አሉ። ሌሎቹ ቢያንስ ወደ ግጭት እንዳታመሩ በንግግር ብትፈቱት የሚል የጨዋ ደንብ ምክር የለገሱም አሉ። አብዛኛዎቹ ለራሳቸው ሁኔታውን ስለሚያቁት ደግሞ በጥሞና ያጤኑት ያሉ አቋም ያልወሰዱም አሉ። በደምሩ ስናየው ያልገመተው ነገር አልሆነም። ያልገመትነውም ባይሆን የሚያስቆጨው የራሳችን ደሞ የምንላቸው ሰዎች ከሌላው በላይ ሲወራጩ ስታይ ያስቆጫል፣ ያሳዝናል። መቼን ኢትዮጵያ ከዚህ የምትገላገለው የሚል ነገር ይፈጥራል።
ስምምነቱን የሚቃወሙትንም አምባሳደር ሬድዋን ሞግተዋል።
እጇን አጣጥፋ ተቀመጠችም በል በቃ ጅቡቲ ብቻ ምንም እንዳትሆን እንጸልይ፣ የጅቡቲ መንገድም ምንም እንዳይሆን እንጸልይ ብሎ መንግስት ቢቀመጥ ኢትዮጵያን ዋስትና ያረጋግጥ ነበር ብሎ መከራከር አለባቸው የዝገት የሚያመጡ ሰዎች። ወይም ኢትዮጵያ በዚህ መንገድ ሳይሆን ከዚህ በተሻለ ያማራጭ ልታገኝ ይገባ ነበር ብሎ መምጣት አለባቸው።
ስምምነቱ ሉዓላዊነቴን የጣሰ ነው የምትለው ሶማሊያ በጎረቤት ኢትዮጵያ የተወሰደው እርምጃ ግልጽ ጥቃት ነው ስትል የተባበሩት መንግስታት ድርጅትና የአፍሪካ ህብረት በአስቸኳይ እንዲሰበሰቡ ጠይቃለች። ኢትዮጵያ በስምምነቱ መሰረት ለሶማሊላንድ ሪፐብሊክ በይፋ እውቅና እንደምትሰጥ የሶማሊላንድ ፕሬዝዳንት ሙሴ ቢሄ አብዲ ተናግረው ነበር። አምባሳደር ሬድዋን ስለዚህ ጉዳይም ለቴሌቪዥን ጣቢያው ተናግረዋል።
ለ30 ዓመት የተሟላ እውቅና ሳያገኙ አገር ሆነው ቆይተዋል። እውቅና ለማግኘት ይሞክራሉ። ይህን በተመለከተ የኢትዮጵያ አቋም ምን ይሆናል የሚል ነው። ይሄ ጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ተረክበን ሂደቱ ሲቋጭ እነሱ እውቅና ለማግኘት የሚያደርጉትን ጥረት በተመለከተ ኢትዮጵያ አቋም የምትወስድበት ጋር እንደርሳለን የሚል አመላካች ነገሮች ናቸው ያሉት። ስለዚህ ስምምነቱን አልተረከብንም፣ ስምምነቱን አልሰጠንም። መስማማት እንዳለብን ተስማምተናል። እሱን ደግሞ በመግባቢያ ሰነድ ፈርመናል።
በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ትራንት ምሽት ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊና የኮሚሽኑ ምክትል ፕሬዝዳንት ጆሴፍ ቦሬል ጋር በስልክ መነጋገራቸውን አስታውቀዋል። ፕሬዝዳንቱ በኤክስ ገጻቸው ላይ የአውሮፓ ህብረት የሶማሊያን ሉዓላዊነትና የግዛት አህድነት በማክበር ረገድ ላደረገው ድጋፍ አመስግኛለሁ ብለዋል። የአውሮፓ ህብረት የሶማሊያ ጠቃሚ አጋር ነው ሲሉም ገልጸዋል። ጆሴፍ ቦሬልም እንዲሁ ከፕሬዝዳንቱ ጋር መነጋገራቸውን በኤክስ ገጻቸው ላይ ጠቅሰው የአውሮፓ ህብረት ለሶማሊያ አንድነት፣ ሉዓላዊነትና የግዛት አህድነት ሙሉ ድጋፍ እንደሚሰጥ በድጋሚ አረጋግጣለሁ ብለዋል። የአፍሪካ ቀንድ ተጨማሪ ውጥረት አያስፈልገውም ሲሉም አቋማቸውን አንጸባርቀዋል። በኤደን ባህረ ሰላጤ ላይ ድረጅም የባህር ዳርቻ ያላት ሶማሊላንድ ከሶስት አስርት ዓመታት በላይ የሉዓላዊ አገርነት ጥያቄ በማቅረብ ላይ ብትሆንም በዓለም አቀፍ ደረጃ እውቅና ሳይሰጣት መቆየቷ ከዓለም አቀፍ ግንኙነቶች በአብዛኛው የተገለለች እንድትሆን አድርጓታል። ከኢትዮጵያ ጋር ከተፈራረመችው የመግባቢያ ስምምነት በኋላ ብሪታንያ እንደ ሀገር ለሶማሊያ የግዛት አህድነት እውቅና መስጠቷን ብትገልጽም በርካታ የብሪታንያ ፖለቲከኞች ስምምነቱን መነሻ በማድረግ ሀገሪቱ ለሶማሊላንድ እውቅና እንድትሰጥ ግፊት አድርገዋል። የኤፍፒ ዘገባ እንደሚያመለክተው የብሪታንያ የቀድሞ የመከላከያ ሚኒስትር ጋቪን ዊሊያምሰን ለረጅም ጊዜ ዩናይትድ ኪንግደም በቂ ስራ አልሰራችም፣ አሁን ግን መሪነቱን በመውሰድ ሶማሊላንድ በለንደን እውቅና እንድታገኝ ማድረግ አለብን ሲሉ ማክሰኞ ዕለት በኤክስ ገጻቸው ላይ አቋማቸውን ይፋ አድርገዋል። ሞቃዲሾ ሰሜናዊ ግዛቴ ነች የምትላትን የሶማሊላንድ የነጻነት ጥያቄን አጥብቃ ብትቃወምም 4.5 ሚሊዮን ሕዝብ ባላት ሶማሊላንድ ላይ ስልጣን እንብዛም የላትም። ሶማሊላንድ የራሷ መንግስት፣ የጸጥታ ኃይሎችና የገንዘብ ኖት ኖሯት ለሉዓላዊ ሀገርነት ዓለም አቀፍ እውቅና ብቻ የምትፈልግ ናት። የመግባቢያ ሰነዱ ኢትዮጵያ ከሶማሊላንድ በ50 ዓመት ሊዝ የጦርና የንግድ ሰፈር ያለው የባህር በር እንድታገኝ የሚያስችላት ሲሆን ይህም ለሀገሪቱ ደህንነትና የንግድ እንቅስቃሴ ትልቅ ሚና እንደሚኖረው አምባሳደር ሬድዋን ሁሴን አብራርተዋል። ለኢትዮጵያ በሊዝ ኪራይ የባህር በር፣ ለሶማሊላንድ ደግሞ በሂደት የነጻ ሀገርነት እውቅና ከኢትዮጵያ እንድታገኝ ያስችላል የተባለው ስምምነቱ መፈረሙን ተከትሎ ሶማሊያ በሁሉም ህጋዊ መንገድ ግዛቴን እከላከላለሁ ብላለች። በሌላ በኩል በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም ያለችው ኢትዮጵያ የመግባቢያ ስምምነቱን በመፈረሜ የጣስኩት ህግ የለም ማለቷ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሔት እናልፋለን። በአማራ ክልል ያለውን የጸጥታ ችግር ተከትሎ የአንዳንድ መንገዶች መዘጋት በተለያዩ የሀገሪቱ አካባቢዎች በሚኖሩ የቤተሰብ አባላት በዓልን አንድ ላይ እንዳያከብሩ ማድረጉን በአዲስ አበባ ያነጋገርናቸው የክልሉ ተወላጆች ተናግረዋል። 2016 ዓ.ም ከገባ ወዲህ ለሁለተኛ ጊዜ በዓልን ከወላጆቻቸውና ከቤተሰቦቻቸው ተነጥለው ለማክበር መገደዳቸውንም ጠቁመዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዝዳንት አቶ ብርሃነ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል። አስቴር ምስጋናው ዝርዝር አላት።
በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማሉሌ ለወትሮ በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች።
አዲስ አበባን በጣም ፈልጌ ነበር መሄድ፣ ግን የነበረው ሁኔታ እንድሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞሮ ሄድ ነበረ። እዚህ ያሳለፍኩት በዓል ትዝ አይለኝና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓልና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም። እንግዲህ እግዚአብሔር ተፈቀደ ሰላም ሲሆን ሄዳለች።
ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች።
ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርቲንግ ግን በባስ ነበር የምንሄደው። ጥሩ ነበር እሱ። በሱ ላይ ብሱ ነበር የምሄደው። በፕሌን ልሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሂጄ እኔ የደብረ ማርቆስ ነው እንደነገርኩሽ የምኖረው፣ ባህር ዳር ሂጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ወርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው።
ሌላ ወጣትም ሰላማዊት የማንም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተከሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች።
ባህን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም ጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው የማከብረው። እዚህ አዲስ አበባ ምንድነው እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው። አሁን ግን ትራንስፖርትም ስለሌለ ያው እዛ አካባቢ ሰላም ስለሌለ ሁሉ ጥሩ ስላልሆነ እዚህ ነው የምናከብረው።
ከነሐሴ 2015 ዓመተ ምህረት ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም የጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ መለስና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ።
ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣነው ሀገር ቤት ያለው በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ብናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መለሳለሁ ብዬ አስቤ ነበረ። ግን እንደጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ አልሄድ አልቻልኩም። ለበዓልም ሄዳለሁ ብዬ አስቤ ነበረ፣ እሱም አልተሳካም። የጸጥታ ሁኔታ አስተማማኝ አይደለም የሚል መረጃ ስላለ እዛ መንገድ አልተከፈተም ነው የሚባለው። በፕሌንና ለመሄድም ትንሽ ከብደኛል ከኢኮኖሚ አንጻር።
የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የየብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዝዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።
እየወጡ ነው። ከዚህ ከላምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሩ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።
ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ነው።
በኢትዮጵያ የክርስትና እምነት ተከታዮች ዘንድ በመጪው እሁድ የሚከበረውን የገና በዓል አስመልክቶ የበዓል ዝግጅቱ ምን እንደሚመስል ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች የላኩልንን ዘገባዎች ነው በመቀጠል የምንከታተለው። በመጀመሪያ ወደ አዲስ አበባ እንሄዳለን። በኢትዮጵያ የጸጥታ ችግር ምክንያት የዓመት በዓል ግብይቶች ዋጋ ኑሮብናል ሲሉ የፊታችን እሁድ የሚከበረውን የኢየሱስ ክርስቶስ ልደት ወይም ገና በዓልን በሚመለከት ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። በአዲስ አበባ የበዓል ግብይት ላይ ያነጋገርናቸው ሸማቾችና ነጋዴዎች ከሰላም እጦት ጋር ተያይዞ የሚስተዋለው የመንገዶች መዘጋት በቂ ግብአት እንደማይቀርብ ማድረጉንና በዚህም የተነሳ የዋጋ ንረቱ መባባሱን ተናግረዋል። በመሆኑም ችግሮች በሰላም እንዲፈቱና የዋጋ ንረቱ እንዲቃለል ጥሪ አቅርበዋል። አዲስ አበባ የሚገኘው ዘጋቢያችን ኬኔዲ አባተ ተጨማሪ አለው።
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አክባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉም ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው።
የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጁ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተደርጓል። እንደከንቲባ
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አክባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉም ይመስል
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አክባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉም ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው። እና መግዛትም አልቻልንም። ያው የሚጠሩትን ያው እንደምታዩት ነው። ትንሹ በቃ 20 ቤት ነው የሚጠራው። ከፍ ያለው ደግሞ እስከ 30 35 25 ነው የሚባሉት። ከባድ ነው በጣም። ጤፋውን 15000 እየተባለ 14500 ነው። እና ይሄን በጣም ከባድ ነው። ምንድነው ስንላቸው መንገድ የለም ግብአት የለም እንዴ። ያው የሁሉም ምክንያት ይሄ ነው።
የበግና ፍየል ነጋዴ የሆነው ብርሃን ፋሲልም ለዋጋ መናር አስተዋጽኦ አበርክቷል ያለውን የመንገድ መዘጋት ችግር ያብራራል።
ያው አንዳንድ መንገድ ላይ ችግር አለ። በመጣበት ሰዓት መኪና ይቆማል። በመንገድ ላይ መኪና የሆነ ይቀጠላል። ከብቶች በመኪና ላይ ይቆያሉ፣ ያራሉ፣ ይውላሉ። ከመንገድ መዘጋቱ አንጻር እና መንገድ ያው በአብዛኛው በእንስሳት ላይ በጣም ኃይለኛ ጉዳት እየደረሰ ነው። በጎች፣ ፍየሎች በመኪና ላይ 3 ቀን 4 ቀን እያደሩ ስለሆነ የመንገዱ መዘጋቱ በጣም ችግር እየፈጠረብን ነው። መንገዱ መከፈትና ያለው ነገር መረጋጋት አለበት።
መሪ ገበያ ተብሎ በሚታወቀው የግብይት ስፍራ እንደ ሽንኩርትና ዶሮ ያሉ የበዓል ግብአቶችን እየሸመተች ያገኘናት ተዘሩ መሸሻ ደግሞ ስለ ገበያው ሁኔታ እንዴት ገልጻለች።
እንቁላል 15 ብር ነው። ሽንኩርት 150 ብር ነው። ዶሮ ጥሩ ነው ካለው አንጻር ማለት ነው። በዓል እንደመሆኑ መጠን ግን ኑሮ ያው በጣም ጭማሪ አለ። በቃ ቢስተካከል ብዬ ገምታለሁ እንደኔ ማለት ነው። እና ለሀገርም ያው ካለው አንጻር አሁን መኪና የለም ይሉሃል ምናምን በየሄድክበት ማለት ነው። በየመውጫው ላይ ለሀገርም ሆነ በየበቃ በበሩ ላይ አዲስ አበባ ብቻ ነው። በቃ ሰላም እግዚአብሔር ይመስገን።
ወይዘሮ አማረች ዘውዴንም በበዓል ገበያ ላይ ነው ያገኘናቸው።
በአጠቃላይ መንግስት የገበያ ሁኔታ እንዲህ ወደ ላይ የወጣው ለማውረድ የሚያደርገው ጥረት ምን ያህል ከፍተኛ ይመስላል እንጂ ግን ውስጡን ብዙ የተሰራ ስራ የለም። ስለዚህ ሰው እንደ አቅሙ በአገር ውስጥ የሚመረተው ነገር እንኳን በአቅሙ ለመግዛት በጣም የከበደ ሁኔታዎች ናቸው እና ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ በአመት በዓል 150 ብሉም ሰው ይገዛል፣ ምንም ማድረግ አይችልም። ግን ይሄንን ለማውረድ በየአካባቢው በየቀበሌው በየቀጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ማለት ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎችን አግኝቶ አሁን ይሄ ራስ አጋጣሚ ነው ይሄ ለኔ።
አቶ ቱባ ካሳ የባህል አልባሳት ነጋዴ ናቸው። በዚህም ዘርፍ ያለው ገበያ መቀዛቀዙን ይገልጻሉ።
እንቅስቃሴው ቀዝቃዛ ነው፣ ገበያም በጣም እየወረደ ነው እና ወቅቱም ያው እንደሚታየው በጣም ያው ሰውም አቁሙም ደክሟል። ያው እዚያን ዝም ብለን ያው እንትን ያለ ነው እንጂ ብዙም ያስደስት አይደለም። ግን እግዚአብሔር ይመስገን ያው ይሄ ግርግሩ ነው እንጂ በየዙራ ላይ ሰላም የለም። እንደሚታዩ ኑሮም እንደዚህ ሆነ። አሁን አንድ ሽንኩርት ይኸው 120 ብር ነው። ዛሬ 120 ብር ሽንኩርት ገዝቶ እንዴት አሁን እዚህ ከዶሮ ጋር ይበላል? ሁሉ ነገር በቃ አሁን ይሄን እቺ 1 ኪሎ 130 ገዝቶ እኛ ጋር 4000 ብር ቀምስ እንዴት ይገዛል ዛሬ? ሶ ሽንኩርት ሻሮብት ላይ መሬት ላይ በስሶ ላይ ያሉ ነው፣ ግን እዚህ 130 ብር እየተሸጠ ነው። ይሄ ምንድነው? መንገድ ተዘግቷል፣ ግጭት ተፈጥሯል፣ አያሳልፉም። ያው ይሄ ደግሞ አበሻ ልብስ በፊት በዚህ ሰዓት ትዕዛዝ ልብስ አለ ለጥንቀት ያለው ነው ቀምስ ብሎ በቃ ያለው የሌለው ረብራ አድርጎ ነው የሚለበስ። ግን ዛሬ ቀን እንደውም ከጎበዘ ነው አንድ ቀምስ የምንሸጠው ነው። ለዛም 100 ብር ጥቅም ነው 200 ብር ጥቅም። አይደለም። እና ይሄ ያው አገሩ ሰላም አለማኖሩ ነው እንጂ ሌላ አይደለም።
አስተያየት ሰጪዎቹ ግብአቶች በበቂ ሁኔታ እንዳይገቡ ምክንያት የሆኑ የመንገድ መዘጋት ችግሮች ሊቀረፉ እንደሚገባና ለዚህም ግጭቶችን በሰላም መፍታት አስፈላጊ እንደሆነ ይናገራሉ።
አሁን እንግዲህ መንግስት እንግዲህ መፍትሄ ቢሰጥ መንገዶችን ቢያስከፍት እና አንዳንድ ነገሮች ቢስተካከሉ ቢያንስ ግብአት ይኖር ነበር። ግብአት ይኖራል፣ ከዛ ያው ሰው በሚፈልገው መሸመት ይችላል ነበር። አሁን ግን በዚህ ከሆነ ከቀጠለ ያው እንደምታዩት ባዶ ነው ሜዳው። እንግዲህ በግም የለም ፍየልም የለም የተወሰኑ ቀድሞ የገቡ ምናምን ያሉት እና እዚህ ላይ መፍትሄ ቢያመጣ በሰላማዊ መንገድ ሁሉም ነገር ቢፈታ፣ በድርድር በሰላም ቢፈታ ጥሩ ነበር ለህዝቡ፣ በተለይ ለድሃው ህብረተሰብ
ቢስማማ። ሁሉ ነገር መንገዱ ቢከፈት እንደዚህ ኑሮ አይወደድም። በየዙራ ላይ አሁን ሰሞኑ ራስ ወደኛ ደቡብ መስማር ላይ ሲመጣ ብዙ መኪና ወደ አዋሽ አካባቢ ብዙ መኪና ራስ ተቃጥሏል አሉ። ይሄ ምንድነው? ይሄም ያው ነው ያው ጭማሪ። አሁን ኑሮን ጉስቁልን ተናቆ እንደዚህ ነው እንጂ ሰላም ድሮ ሰላም ያለን ሰዓት እኮ እኛ አባሻ ልብስ እኮ ተዋቂ ሆነና እኛ እንግዲህ ደሞ መንግስትን ደሞ እንደምንም ብሎ በቃ መላ ፈጥሮ በቃ ህዝቡን እንዲስማማ ማድረግ የምችለው እንግዲህ ከፈጣሪ በስተቀር እሱ ነው። እሱ እጅ ስላለ ሁሉ ነገር አሁን እሱ ነው የሚያስተካክለው።
ህብረተሰቡም ሰላም እንዲወርድ ራሱ ህብረተሰቡ መስራት እንዳለበት ነው። ከግጭት ለመዳን እንደ ሰውኛ ካሰብነው ህጻናት እንዳይሞቱ፣ አዛውንቶች እንዳይጎዱ፣ እናቶች እንዳይጎዱ፣ ህጻናቶች እንዳይራቡ ከፈለጉ ወደ ሰላሙ መጥተው ቢነጋገሩ እኔ በጣም ደስ ይለኛል። እና ሰላም ቢወርድ ኢትዮጵያ ለዘላለም ትኑር። በተረፈ እኔ ሰላም እንዲወርድ ነው ምኞቴ።
ሰላም ሆኖ ሰው እንደፈለጉ ያለ ስጋት ሊወጣ ያለ ስጋት ሊገባ፣ ክፍለ ሀገር የሚሄደው እንደፈለገው ክፍለ ሀገር ሊሄድ፣ ግጭቱ ሰላም እንዲሆን እግዚአብሔር ፊት እንጸልያለን።
የዋጋ ንረትን ለማረጋጋት በማሰብ መንግስት እየወሰደ ባለው ጥብቅ የፊስካልና የገንዘብ ፖሊሲ እርምጃ የብዙ ሸቀጦች ዋጋ እየቀነሰ መሆኑን የብሔራዊ ባንክ ገዥ ማሞ ምህረቱ በቅርቡ መግለጻቸው ይታወሳል። ይሁንና ውጤቱ ወዲያው የሚታይ እንዳልሆነ የገለጹት አቶ ማሞ ምግብ ነክ የሆኑ ግብአቶች ላይ ያለውን የዋጋ ንረት መቀነስ ግን የብዙ አካላትን ተሳትፎ የሚፈልግ ቅንጅታዊ ስራ እንደሚያስፈልግ አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ ቀደም ሲል ለተፈጠሩ መቆራረጦችና መደጋገሞች ይቅርታ እንጠይቃለን። የገና በዓልን አስመልክቶ ያጠናቀርናቸው ዘገባዎች ይቀጥላሉ። በተከታይ ደግሞ የምናልፈው ወደ ላሊበላ ይሆናል። የኢየሱስ ክርስቶስ ልደት ወይም ገና በላሊበላ ከተማ በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ማጠናቀቁን የከተማ አስተዳደሩ ከንቲባ አስታውቀዋል። ከንቲባው ምዕመኑ የጸጥታ ስጋት ነጻ ሆኖ በዓሉን እንዲያከብር የሚያስችል ዝግጅት መደረጉን፣ የኢንተርኔት አገልግሎት እንደሚኖር፣ የየብስና የአየር ትራንስፖርት አገልግሎቶችም ክፍት መሆናቸውን ገልጸዋል። በአካባቢው ካለው የጸጥታ ችግር አንጻር ግን እንደ ቀድሞ በዓሉ በድምቀት ይከበራል የሚል እምነት እንደሌላቸው ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። መስፍን አራጌ ተጨማሪ አለው።
የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጅ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተጠናቋል። ለከንቲባው በዓሉ በሰላም ተጀምሮ እንዲጠናቀቅ አንድ አብይና 6 ንዑሳን ኮሚቴዎች ተዋቅረዋል። ኮሚቴዎቹ የጸጥታን መስተንግዶና ሌሎች አገልግሎቶችን ያቀላጥፋሉ። ተቋርጦ የነበረው የኢንተርኔት አገልግሎት በዓሉ ምክንያት በማድረግ ለታዳሚው እንዲሰጥ ይደረጋል። የየብስና የአየር ትራንስፖርቶች ተዘጋጅተዋል ብለዋል።
ሆቴሎችም ኢንተርኔት እንዲለቀቅላቸው የላይቭ ስርጭት እንዲደረግ ይሄን የሚያስተባብር ኃይል አለ። ይሄ ኦሬዲ ስራው ተጀምሯል። ኢንተርኔቱን ተለቆ ወደ ስራ ተገብቷል። ሆቴሎቹም ወደ ሙሉ አገልግሎት እየገቡ ናቸው። 6 በሮች ተለይተው የእንግዳ መውጫና መግቢያ በሮች በእነዚህ እግር የሚያጥቡ እንግዳ የሚያስተናግዱ ወጣቶች ይሄን የሚያስተናግዱበት ሎጂስቲክ የማሟላ ስራና ሰው የማሰማራት ስራ መስሉም ሞስት አልቋል። ከጤና ጋር በተያያዘ የድንገተኛ ችግር የሚገጥማቸው ይሄን የሚያስተባብሩ ወጣቶች እና የጤና ባለሙያዎች አሉ። ለዚህ የሚያስፈልገውን ሎጂስቲክ ተሟልቷል። ይሄን እንግዲህ የክልል መንግስትም በልዩ ሁኔታ በዚህ ጉዳይ ላይ ለማገዝ ዝግጁ ሆኖ የመድኃኒትና የፋይናንስ አቅርቦትም አቅርቦልናል።
ከላሊበላ ከተማ 60 ኪሎ ሜትር ርቀት ላይ የምትገኘው የጋሸና ከተማ ነዋሪ መሆናቸውን የሚናገሩትና ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ አሁን ያለው የጸጥታ ችግር በበዓሉ ድምቀት ላይ ጥላ ሊያጠላ ይችላል ሲሉ ስጋታቸውን ገልጸዋል።
አካባቢው ሀገሪቱ አለኝ ከምትላቸው የቱሪዝም ቦታዎች አንዱ ነው። ጥሪው የተለመደና በየአመቱ የሚደረግ ጥሪ ቢሆንም አሁን ካለው የአካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም እንደተለመደው በፋኖና በመንግስት የጸጥታ ኃይሎች መካከል ግጭት ተካሂዶ ብዙ ሰዎች ሞተዋል፣ ብዙ ሲቪሊያን ሞተዋል። አሁንም ምንም እንኳን በአሁን ተጠብቆ ችግር ይፈጠራል ባይባልም አጋጣሚ በመጠቀም ሌሎች ደግሞ ፍላጎት ያላቸው ሰዎች ችግር ይፈጥራሉ የሚል ግምት አለኝ።
ከንቲባው እንደምነው ግን ጸጥታውን አስተማማኝ ለማድረግ ተገቢው ቅድመ ዝግጅት ተደርጓል ይላል።
ይሄ ማለት እንደሚታወቀው የሃይማኖታዊ በዓል ነው፣ ህዝባዊ በዓል ነው። ስለዚህ ህዝቡ በዓሉን ያከብራል፣ በዓሉን ይከባከባል ብሎ ይታመናል። ዋናው የሚያከብረውም ስራ የሚሰራውም ህዝቡ ነው። መንግስት ደግሞ ይህን ፕሮግራም ፋሲሊቴት የማድረግ ህዝብን የመጠበቅ ስራዎች ስላሉበት እነዚህን ስራዎች አቅሙ በፈቀደ መልኩ ለመስራት የራሱን ዝግጅት እያደረገና ስራዎችን ለመስራት የሀገር መከላከያ ሰራዊትን ጨምሮ ሌሎች የከተማው ጸጥታ መዋቅርና የአካባቢ የዙሪያ ወረዳው የጸጥታ መዋቅሮች አሉ። በጎ ፈቃደኛ ወጣቶችና የአካባቢ ማህበረሰብ ጋር በመተባበር በዓሉ ተጀምሮ እስከሚጠናቀቅ በሰላም እንዲሆን፣ ስርቆት እንዳይኖር፣ ሌሎች ወይ ተጨማሪ ወንጀሎች እንዳይፈጸሙ ይህን የሚያስተባብር አካል አለ። በአጠቃላይ የዚህ ዓመት የገና በዓል በችግር ውስጥ ምን የምናከብረው ነው፣ ከፍተኛ ኢኮኖሚ ድቀት ውስጥ የምናከብረው ነው። ነገር ግን የአካባቢያችን ማህበረሰብ ይህን ተረድቶ የበኩሉ ሚና ይወጣል ብለን እናምናለን። ለዚህም አስፈላጊ ዝግጅት እያደረገ ስለሆነ በዓሉ በድምቀት እንዲከበር የምንችለው ሁሉ ጥረት እያደረግ እንገኛለን።
የላሊበላ ከተማ ነዋሪ የሆኑ ሌላ አስተያየት ሰጭ ደግሞ መንግስት ጥሪውን ቀደም ብሎ ቢያስተላልፍም የሚጠበቀውን ያህል ሰው ወደ ከተማዋ እየገባ አለመሆኑን ጠቅሰዋል።
ከአንድ ወር ቀድመው ነው ዘንድሮ በተለየ መልኩ ገናን ማክበር አለብን፣ ገናን በላሊበላ እየተባለ ጥሪ የተደረገው። ያ ጥሪ ግን የሚጠበቀውን እንግዳ ማምጣት አልቻለም። ሰው አሁን በትራንስፖርት የሚመጣው እስካሁን እውነት ለመናገር አልገቡም፣ ተሳላሚዎቹን ማለት ነው። ይሄ ደግሞ ስሜቴ እንዲጎዳ አድርጎኛል።
የበዓል አከባበሩ አብይ ኮሚቴ አባል ዳንኤል አሸናፊ በበኩላቸው እንደ ከዚህ ቀደሙ ባይሆንም አይመጣም ብለን ከሰጋ ነው በላይ ሰው እያስተናገድን ነው ብለዋል።
ያው ቁጥር ማነስ ሊኖር ይችላል፣ ነገር ግን እንግዳው ይመጣል የሚል እንትን አለን። በረራን በተመለከተ ከባህር ዳር አዲስ ላሊበላ እና ከጎንደር ላሊበላ ጀምሯል። እሱም በመጀመሩ ምክንያት የተወሰኑ እንግዶች መምጣት መጀመራቸውን ማረጋገጥ እንችላለን። እኛ የእግረኛ ተጓዥም በተለይ አሁን ነገ ጀምሮ በጣም በብዛት እንትን የሚለው ከነገ ጀምሮ ነው የሚገባው። በተለመደው ልክ ነው ብለን ማለት አንችልም፣ ግን አሁንም አለ እግረኛ። በአዘጋጀናቸው የእግር ማጠቢያ ቦታዎች አሁን ስንንቀሳቀስ በጠበቅነው ልክ እንግዳ ይቀራል ተብሎ የተሰጋውን ያክል አይደለም፣ እንግዳው እየመጣ ነው። ከዚህ በፊት በነበረው ቁጥር ልክ ግን ሊሆን ይችላል ተብሎ አይታመንም። ይሄ ነው ያለው ነገር።
ይሁን እንጂ ጋሸናውም ሆኑ የላሊበላ ከተማ አስተያየት ሰጪ በጦር መሳሪያ ግጭት ውስጥ የገቡት አካላት በዓሉ እንዳይከበር የማድረግ ፍላጎት አላቸው ብለው እንደማያምኑ ነው ያስታወቁት። ኤልዛቤት አድማሱ የሚባሉ የአዲስ አበባ ከተማ ነዋሪ ደግሞ ላሊበላ ላይ ተገኝተው በዓሉን የማክበር ፍላጎት ቢኖራቸውም በጸጥታው ችግር ምክንያት እስካሁን ውሳኔ ላይ ለመድረስ መቸገራቸውን ተናግረዋል። አካባቢው በመከላከያውና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ በተደጋጋሚ የሚደረግበት፣ በዚህም ለንጹሃን ሞትና አካል ጉዳት ምክንያት የሆኑ ከባድ መሳሪያ አገልግሎት ላይ የዋሉበት፣ የፍልፍል አብያተ ክርስቲያኑ መጠለያ በከባድ መሳሪያ ፍንጣሪ እየተመታበት እንደሆነ ነዋሪዎች ያስታውሳሉ። ፖለቲካና ሃይማኖታዊ በዓላት ለየቅል ናቸው የሚሉት ከንቲባ ወንድምነው ደግሞ ምዕመኑ በዓሉን ወደ ታሪካዊ ስፍራ በመምጣት እንዲያከብር ጥሪ አስተላልፈዋል።
በዓል ከፖለቲካ ጋር የሚገናኘው ጉዳይ የለም። የዚህ ዓመት የገና በዓል ግን ትናንትም የነበረ ዛሬም ያለ ወደፊት የሚቀጥል ከትናንት ወዲያም የነበረ በዓል ነው። የሚመጣ ሰው ለመንጣ ያሰበ ሰው ችግር ግጥማ ብለን አናስብም።
የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድን በተደጋጋሚ በስልክ መስመራቸው ለማግኘት ብንሞክርም አልተሳካልንም። ከመንግስታዊ የአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ግን ሃይማኖታዊና ህዝባዊ በዓላት በሰላምና በደማቅ ስነስርዓት እንዲከበሩ ቅድመ ዝግጅት መደረጉን ተናግረው ነበር። ገና በላሊበላ ሲታሰብ በመላእክትና በሰው ተምሳሌ ተሰይሞ በማሜ ጋራ ላይ የሚደረገው የቤዛ ኩሉ ሃይማኖታዊ ክዋኔ አብሮ ይነሳል። መጀመሪያ በኮቪድ ቀጥሎም በሰሜኑ ጦርነት፣ አሁን ደግሞ በክልሉ ባለው የጸጥታ ስጋት የገና አከባበርን ጨምሮ የቱሪስት ፍሰቱ እንደተቀዛቀዘ ከአካባቢው የደረሱን መረጃ ያመለክታል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የገና በዓል ዘገባዎቻችን ይቀጥላሉ። ወደ ትግራይ ስናልፍ ደግሞ በትግራይ ክልል ሰላም በመስፈኑ የዘንድሮን የገና በዓል ተስፋ በተላበሰ ስሜት እንደሚያከብሩት የመቀለ ከተማ ነዋሪዎች ቢገልጹም ተፈናቃዮችን ወደ ቀያቸው አለመመለሳቸውና ድርቅን ተከትሎ የመጣው ችግር ግን ድባቡን እንዳደበዘዘው ተናግረዋል። ሙሉጌታ ጽባ ተጨማሪ አለው።
የኮንስትራክሽን ቴክኖሎጂ አስተዳደር የሶስተኛ ዓመት ተማሪ ነው። በጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ እንደነበር የገለጸው ሸዊት በዓልንም በውጊያ መሃል ጭምር ማሳለፉን ያስታውሳል።
አንዳንዴ በጦርነት ተከብሯል፣ እየተዋጋ ከመናም ተከብሯል። አንዳንዴ ደግሞ ትንሽ አረፍትልና
ባለው ነገር ለምሳሌ ዳቦ ምናምን ፕሬዘንት ምንበረው አብዛኛው ጊዜ ዳቦ ታረጋለ ዳቦ በጆሊጂ ስኳር ምናምን አርገን ነበር የምታከብረው የዛን እንደዛ ነበር የምናከብረው በራ ላይ ያለን ማለት ነው። ለምሳሌ 2014 የመስቀል በዓል በጥርነት ነበር ያከበርነው። ዛሬ መስቀል ምናምን ያርከን የምታከብረው ጋባለ ጊዜ ተሰብስበክ ምናምን የሆነ ጭፈራ ምናምን አለ የሚበላ ብዙም የለም ግን በቃ በደስታን የምታከብሩ ይዛኔ ብዙም ይቤስን አፍቆት አለ ብዙ ነገር ይችላል ከነ በደስታን የምታከብሩ ይዛኔ ማለት ነው።
ከሰላም ስምምነቱ በኋላ አቋርጦት ወደ ነበረ ትምርቱ የተመለሰው ሸዊት ሰላም ከሁሉም በላይ ነው ብሏል። የዘንድሮን የገና በዓል ከዚህ ቀደም ያደርግ እንደነበረው ከዩኒቨርሲቲ ጓደኞቹ ጋር እንደሚያከብረው ተናግሯል።
ሰላም ምን ያክል ትልቅ ነገር ነው አይተናል። ሰላም ሆነ ሲባል እኔ አላመንኩም ነበር። ይዛን ይበቃ የሆነ ሰላም ሆነ ጦርነት የለም ሲባል በ24 በቃ እኔ አላመንኩም ነበር። በቃ የሆነ ተጠራጥራለ ከውስጥ ጋር ከዛ አንድ ሳምንት ሁለት ሳምንት አንድ ወር ይለች ደግሞ ከጦርነት ወጥተክ እንደዚህ ትምህርት ምረክ ከቢስቦች ጋር ከጓደኞች ጋር መሳለፍ በጣም አሪፍ ነገር ነው። እኔም ቃላት የለኝም ከዚህ ጦርነት ወጥቼ ወደ ይሄን ሰላም በመያቴ ምንም ምገጽበት ቃላት የለኝም። ዩኒቨርሲቲና ባል አሪፍ ነው። ዛን ቀንም የሚቀርብልክ ነገርም አሪፍ ነው ከዩኒቨርሲቲው ማለት ነው። ከዛ አንጻር ደግሞ ከጓደኞቹም እየከደም ሚት ጋሉ ከነሰጋውን አሪፍ ነው ተሳልፎ ግቢ ላይ ተሳልፋለ ከተማ ወጥተክ ምናምን አሪፍ አርግ ነው ተከብሮ።
በሰሜን ኢትዮጵያው ጦርነት ምክንያት ቀያቸው ለቀው ተሰደው በመቀለ የተፈናቃዮች ማዕከል የሚኖሩት ወይዘሮ ቱረስ ተካ ደግሞ ተከታዩን ብለዋል።
ጸገዴን ለነዳ በጽቦና ኩረኔርና
በጸገድ የነበርንበት ጊዜ በአሉን በጥሩ አድርገና ከብር ነበር። በቤታችን በቀያችን በግ ወይም ፍየል አርደን ተጨማሪ ዶሮ አርደን ጠላም ጠምቀን አምባሻ አዘጋጅተን በድምቀት ደስ ብሎን እናከብር ነበር። አሁን ግን ችግር ውስጥ ነው ያለነው። ከብዙ ጊዜ በኋላ ስንዴ ሰጥተናል። እሱን እንጀራ ጋግረን በአሉን በዚህ መጠለያ ድንኳን እናከብራለን። አንድ ዶሮ የሚታረድ የለም። የመቃለይ ህዝብ ባለፉት በዓላት ልብሶች ያመጣ ካለው ምግብ ያካፈለን ከኛ ጋር ያከበረ ነበር። አሁን ግን አብዛኛው ህዝብ ለራሱም ተቸግሯል።
በቀጣይ አመት በአሉን ወደ ቀያቸው ተመልሰው ለማክበር እንደሚናፍቁ ወይዘሮ ትውረስ ገልጸዋል።
ቀጣይ ትምኒት ሄዳ አዴክ ምለስ
ምኞቴ ወደ ቀየ እንድመለስ ነው። በቤት የምኖርበትና እንደበፊቱ ሰርቼ እንስሳት እንዲኖረኝ ነው የምመኘው። እዚህኮ የሚመጣው ውስን እርዳታ ነው። እርስ በርስ እያጣላን ነው የሚውለው። መንግስት በስምምነቱ መሰረት ወደ ቀያችን እንድመልሰን ነው የምንጠይቀው።
ባክሱም ከተማ ነዋሪ የሆኑት አቶ ጸሐይ አስገደም በበኩላቸው በከተማዋ ያለው የበዓል ድባብ እንዲህ ይገልጹታል።
2016 ዓመተ ምህረት የልደት በዓል አክሱም ከተማ በተለየ መንገድ እያከበረች ትገኛለች። ምክንያቱም እኛ 3 ዓመት ሙሉ በጦርነቱ የቆየን ስለሆነ በጦርነቱ ምክንያት ተጎድቶ የነበረው ህዝባችን እና አሁን ትንሽ የሰላምን ሁኔታ በመጠቀም በተሟላ መንገድ እንኳን እየተካሄደ ባንልም በተገኘው ሰላም ግን አንጻራዊ ከነበረው ዛሬ 3 ዓመት ከነበረው ሁኔታ ጋር በማነጻጸር ከተማችን የልደት በዓል ለማክበር በጥሩ ሁኔታ ትገኛለች። የከተማችን የስራ እንቅስቃሴ በወሳኝ መልኩ እንኳን ባይሆንም ጥሩ እንቅስቃሴ ላይ ያለች ናት።
ማህበረሰቡ የመተጋገዝ ባህሉ አሁንም ሊጠናከር ይገባል ብለዋል አቶ ጸሐይም።
ያለውን ድርቅነት ምክንያት በማድረግ ህዝባችን በችግር ላይ ያለ ስለሆነ የተሟላ ደስታ ይኖረዋል ብለናና እንትን አንልም። ምክንያቱም ህዝባችን በተለያየ የድርቅ ምክንያት በረሃብ እየተቸገረ ነው። ከተቸገሩ ወገኖቻችን ጋር ለማክበር እያደረግን ነው።
ቤተልሔም ክንደያ ደግሞ በመቀለ ከተማ በጭማቂ ቤት ንግድ ላይ የተሰማራች ወጣት ነች። የሰላም ስምምነቱ በንግድ እንቅስቃሴው ላይ ውስን ለውጥ አምጥቷል ብላለች። በጦርነቱ ጊዜ ያሳለፈቻቸውን በዓላትም እንዲህ ታስታውሳለች።
በጦርነት ጊዜ በጣም ከባድ ነበር በዓል ለማክበር። ፍራቻም ነበር። ድሮንም ያው የነበረው ሁኔታም በጣም ከባድ ነበር። ረሃብ ምናምን ብዙ ነገርም ስለነበር አናከብር ማለት ይቻላል። አሁን ይሻላል። ያው አንዳንድ ነገሮች እንደ ድሮም ከጦርነቱ በፊት እንደነበረበት አይነት ሁኔታ እንኳን ባይሆን ግን ወደ ተሻለ ስራ ላይ እንላለን፣ ስራ እንሰራለን። አትሊስት ሰው ይወጣል፣ ይገበያያል ምናምን። በዛ ሰበብ ስራ ሰርተን እንገባለን። ቤታችንም ከፋሚሊ ጋር ብዙ ነገር እንኳን ባይገኝ አትሊስት ሰላም ሆኖ በሰላም በደስታ እናከብራለን።
ዘንድሮ በዓሉ ሰላም ሰፍኖ የሚከበር በመሆኑ በተስፋ የሚከበር ነው ያለችው ቤተልሔም። በክልሉ ያለው የድርቅ ሁኔታ ግን ድባቡ እንዳደበዘዘው ታስረዳለች።
እንደ ድሮ ብዙ ነገር መግዛት እንኳን ባንችል የሚታረድ ነገር ምናምን መግዛት እንችላለን። ግን እንደ ድሮ ጌጣጌጡም የሆነ ዲኮር አደርጋለሁ ብዙ ነገር አደርጋለሁ ማለት ግን በዚህ ያለንበት ሁኔታ የሚቻልም አይደለም። ብዙም እንደዛ አይነት ነገር የለም። የበዓል ዋዜማ ከተማ ላይ ነው እንጂ ስራ ቦታ ምንለው የባል ለት ከፋሚሊ ጋር ከልጆች ጋር ተሰባስበን ነው እናከብረው። መልካምነቴ ከዚህ ያለንበት ረሃብ ከጦርነቱ በኋላ የተፈጠሩ አንዳንድ ነገሮች እንደበፊት ተመልሰው ሰው ተፈቅሮ ተናግሎ ያለ ህዝብም ወደ የቦታው ተመልሶ የሰራበውን ጠግቦ ለማየት ያብቃን። የሚቀጥለው አመት የባል መንፈስ ኖሮን እንድናከብረው እንዲኖረን ነው እንፈልገው። ለሁሉም የክርስትና መተከታይ መልካም የልደት በዓል ማለት ፈልጋለሁ።
የመቀሌ ዩኒቨርሲቲ ተማሪና የቀድሞ ተዋጊ ሸዊት ገብረትንሳኤ መሪዎች ካሁን በኋላ ልዩነታቸው በውይይት ብቻ እንዲፈቱ ተማጽነዋል።
ጦርነት መጥፎ ነገር ነው። ከጓደኞችህ ከወንድምህ ብዙ ነገር ያጣነው በዚህ 3 አመት ውስጥ ጦርነት በድጋሚ እንዳይከሰትላሉ ስፔሻሊ በትግራይ ምድር በየ 30 አመት ሆናም የሚከሰተው ጦርነትና እነዚህ ይሄ በሁሉም የሚከሰተው በፖለቲካ ችግር ነው። ከዛ እርስ በርስንም እንጋጨው ከአማራ ህዝብ ጋር ከምናምን ነውና ከነዚህ ጋር ተከባብረን የሚመሩትም ተከባብረን ለኛ ለልጆቻችን የሆነች ንጹህ የሆነች ሀገር ጦርነት የለባት የሆነ ችግር ካለ በውይይት እንዲፈታ በማይነኝ የነበረው ጓደኝነታችን ወዳጅነታችን አጠናክረን በሰላም እንድንፈታው ችግሩ ባይ ነው።
ከፕሪቶሪያው የሰላም ስምምነት በኋላ የገና በዓል በትግራይ ክልል ሲከበር የዘንድሮ ለሁለተኛ ጊዜ ነው። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ለዛሬ ያዝናቸው የበዓል ዘገባዎቻችን እነዚህ ነበሩ። በዓሉን አከባበር አስመልክቶ የሚዘጋጁ ዝግጅቶቻችን ግን ቅዳሜና እሁድ የሚቀጥላሉ። በዓሉን እሁድ ለምታከብሩ መላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ ከአሜሪካ ድምጽ እንመኛለን። አሁን ወደ ሌሎች ዘገባዎቻችን እንለፍ። ሐሙስ ለት ፈንጆችን የጫነ ሳዋልባ የሁቲ ጀልባ ዓለም አቀፍ ውሃዎችን የሚያቋርጡ መርከቦች ላይ ጥቃት ለማድረስ ሲሞክር ቀይ ባህር ላይ መፈንዳቱ ተዘግቧል። የአሜሪካ ድምጽ ዘጋቢ ካርላ ባብ ዩናይትድ ስቴትስና ሌሎች ሀገራት ለነዚህ ጥቃቶች እየሰጡት ስላሉት ምላሽ አጠናክራ ያደረሰችን ዘገባ ተከታዩ ነው። የሁቲ ታጣቂዎች በቀይ ባህር ላይ የሚጓዙ የንግድና ወታደራዊ መርከቦች ላይ ተከታታይ ጥቃት ማድረሳቸውን ተከትሎ ዩናይትድ ስቴትስና ሌሎች ከ20 በላይ ሀገራት በዓለም አቀፍ ውሃዎች ላይ የሚጓዙ መርከቦችን ደህንነት ለመጠበቅ በሚደረግ ዘመቻ ላይ እየተሳተፉ ነው። ጆን ከርቢ የብሔራዊ ደህንነት ስልታዊ ግንኙነት አስተባባሪ ናቸው።
All told, these US and coalition ships and aircraft contribute to an impressive air and missile defense capability.
እነዚህ የአሜሪካና የጥምረቱ መርከቦች እንዲሁም አውሮፕላኖች አስደናቂ የአየርና የሚሳኤል መከላከል አቅም አላቸው። ለጠንካራ የደህንነት የመረጃና ወታደራዊ ምልከታ ማስተዋጽኦ ያደርጋሉ። ይህ እንግዲህ የማጥቃትና የመከላከል ኃይላቸውን ሳይጨምር ማለት ነው።
የዩናይትድ ስቴትስ ባለስልጣናት እንደሚሉት በርካታ የአሜሪካ፣ እንግሊዝና ፈረንሳይ የጦር መርከቦች በፍጥነት ተለዋዋጭ በሆኑ የውሃ መተላለፊያዎች ላይ ለሚጓዙ የንግድ መርከቦች ጥበቃ እያደረጉ ነው። ግሪክና ዴንማርክም ጥበቃውን ለማጠናከር ተጨማሪ የጦር መርከቦችን በቅርቡ እንደሚልኩ ይጠበቃል። የአሜሪካ መከላከያ ሚኒስትር ወይም ፔንታገን ፕሬስ ጸሐፊ ሜጀር ጀነራል ፓት ራይደር በውሃ መተላለፊያዎች ላይ ስላለው ትልቅ አደጋ ያስረዳሉ።
These are illegal, dangerous attacks. Since November 18th
እነዚህ ህገወጥና አደገኛ ጥቃቶች ናቸው። እንደ አውሮፓውያን አቆጣጠር ከህዳር 18 ጀምሮ እስካሁን በደቡባዊ ቀይ ባህርና በኤደን ባህረ ሰላጤ ላይ በሚጓዙ የንግድ መርከቦች ላይ 25 ጥቃቶች ተሰንዝረዋል።
ዩናይትድ ስቴትስና ሌሎች በደርዘን የሚቆጠሩ ሀገራት ሁቲዎች የሚያደርሱትን ጥቃት ካላቆሙ ሁቲዎችን ኢላማ ያደረገ ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ጆን ከርቢ
United States does not seek conflict with any nation or actor in the Middle East nor do we want to see the
United States ከማንኛውም ሀገር ወይንም መካከለኛው ምስራቅ ውስጥ ከሚገኝ ቡድን ጋር ግጭት ውስጥ መግባት አትፈልግም። በእስራኤልና በሐማስ መካከል የሚካሄደው ጦርነትም ወደ ቀጠናው ሲስፋፋ ማየት አትፈልግም። ነገር ግን ራሳችንን፣ ጥቅሞቻችንን፣ አጋሮቻችንን ወይንም ነጻ የዓለም አቀፍ ንግድ ፍሰትን ከመጠበቅ ተግባር አናፈገፍግም።
ጥቃቶቹ ግን ሊቀጥሉ ይችላሉ። የየመን ሁቲ ቡድን መሪ ታጣቂዎቹን ኢላማ የሚያደርግ ማንኛውም የአሜሪካ መርከብ የሁቲ ቀጣዩ ኢላማ ሊሆን እንደሚችልም በዚህ ሳምንት አስጠንቅቀዋል። በካርላ ባብ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ዝግጅቶቻችን እንደቀጠሉ ናቸው። ዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት 40 በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በ20ዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቆመ። በቅርቡ ይፋ የተደረገው ይህ ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በ20ዎቹ ውስጥ የሚገኙ በመጽሐር ቃሉ ጂንዚ የሚባሉትን አዲስ ተመራቂ ወጣቶችን ለመቅጠር ፈቃደኛ እንዳልሆኑን ያመለከተው ጥናቱ 800 የሚሆኑ የድርጅት ስራ አስኪያጆችና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከ10 ቀጣሪዎች መካከል 4ቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ብቁ አይደሉም ብለው እንደሚያምኑ ስለዚህም እንደማይቀጥሯቸው ተገልጿል። ዘገባው የዶራ ሜካወር ነው። ኤደን ገረመው ታቀርባለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጂንዚ በመባል የሚታወቁትና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም. መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል 4ቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቀጠር እንደሚያገላቸው አመላክቷል። ከ5 ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 21 በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታይ ተግባቦት መምህርት የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የሥራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በሥራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ሥራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅም ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንን ነው።
የስራ ቅጥር አሰልጣኙ ኮነር ጂንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በስርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንዳስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጂንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል ይላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ ኤደን ገረመው።
የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። ሰላም፣ ደህና እደሩ።